በኢትዮጵያ የተለያዩ አካባቢዎች የተቀሰቀሰውን ህዝባዊ ተቃውሞ ምንነት አቅጣጫና የመፍትሄ አማራጮች ለመቃኘት የሚጥር ውይይት ነው ተከታዩ። ባለፈው ማክሰኞ የተጀመረው የዚህ ተከታታይ ውይይት ተሳታፊዎች ፕሮፌሰር ተሾመ አበበ በዩናይትድ ስቴትስ ምስራቃዊቱ ኢሊኖይ ግዛት ዩኒቨርሲቲ ቻርልስተን የምጣኔ ሀብት ጥናት መምህር እንዲሁም ዶክተር አሰግድ ሀብተወልድ የሥራ አመራር ጥናት ባለሙያና የልዩ ልዩ ክህሎቶች ማበልጸጊያ ዘዴዎች አሰልጣኝ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም ውይይት በመጀመሪያው ክፍል ማጠቃለያ የተነሳን ጥያቄ መልስ ብሎ በማስታወስ ይጀምራል።
በተቃዋሚ ጎራ የተሰጡ ምላሾችንም አዛምደን እናንሳ። የጠቅላይ ሚኒስትሩን ንግግር የሰሙ የአሜሪካ ድምጽ ያነጋገራቸው የሁለት ዋና ዋና ተቃዋሚ ድርጅቶች መሪዎች የሰጧቸውን አስተያየቶች መንግስት ራሱን በባላደራነት የወሰደ ይመስላል ነው ያሉት አንዱ የተቃዋሚ መሪ። ህዝብ ለሚያቀርበው ጥያቄ የቀረቡትን ጥያቄዎች ለመመለስ ፍቃደኝነት በማሳየትና አግባብ ያላቸው እርምጃዎችን በመውሰድ ፋንታ ስልጣኑን መንግስት ራሱ የሚሰጥ ነው የሚመስለው፣ ከህዝብ የተሰጠው ስልጣን መሆኑ ቀርቶ ነው ያሉት አንደኛው። ሁለተኛው የተቃዋሚ መሪ ህዝብ ላነሳቸው ጥያቄዎች አግባብ ያለው መልስ መስጠት የሚችል መንግስት ዲሞክራሲ የሚከተል ስርዓት መስሎ ቀረበ ሲሉ ተችተዋል። ለዚህም ምክንያት ያደረጉት ቀደም ብላችሁ የዘረዘራችኋቸው ችግሮች ስር የሰደዱ ተደጋግሞ ሲነሱ የቆዩ ከመጨረሻው ጫፍ ደርሰው የፈነዱበት ሁኔታ እስኪደርስ ድረስ መልስ መሰጠት ነበረበት። አሁንም አገላለጽን ትክክል ማድረግ ሳይሆን ህዝብ ለሚያቀርበው ጥያቄ መንግስት አግባብ ያለው መልስ መስጠት አለበት ነው ያሉት። ሌሎች ድምጻቸው ያልተሰሙ ተቃዋሚዎችንም እንዲሁ ከግምት ማስገባት እንችላለን። እንዴት ትመለከቱታላችሁ ይሄንን? የተቃዋሚዎቹ ሚና ምን ሊሆን ይገባዋል? ዶክተር አሰግድ፣
ይሄ በጣም ወሳኝ ነገር ነው። በአገሪቷ የወደፊት ሁኔታ ላይ ሁሉም ዲሞክራቲክ ፎርሶች መሳተፍ ይኖርባቸዋል። አሁን ያለው ደረጃ ስልጣን ላይ ያለው ፓርቲ መምራት የሚያቅተው ደረጃ ላይ ነው የደረሰው። ወታደር እየተጠቀመ ነው ለማስተዳደር የራሱን ህዝብ ማለት። እዚህ ደረጃ ደረስን ማለት ማስተዳደር አቅቶታል። በሌላው ዓለም የምናየው ኤግዛምፕል ምንድን ነው? ብዙ ጊዜ የህዝብ መተማመን በመንግስት ላይ ሲጠፋ በራሳቸው መተማመን ያለባቸውም እና መልካም የሆኑ መንግስታት ወዲያው ነው ስልጣን የሚለቁት። የመረጠን ህዝብ ኮንፊደንስ አጥቶብናል፣ ስለዚህ
መተማመን ነፍጎናል ሲል
መተማመን አልቻለም፣ ስለዚህ በትናለው ይሉና ፓርላማ ይበትኑና ምርጫ ከእንደገና ያውጃሉ። ሩቅ ሳንሄድ በቅርቡ እንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሮን ምንድን ነው ያደረገው? ቮት ተደረገ በብሪት ኤግዚት። እንግሊዞች ህዝቡ እኛ ከአውሮፓ ህብረት ውስጥ እንወጣለን ሲሉ እሱ ይደግፍ ነበረ በአውሮፓ ህብረት ውስጥ እንድትቆይ አገሩ። ግን ከሱ የተለየ ፖዚሽን ህዝቡ ስለያዘ የመጀመሪያው ነገር ያደረገው እኔ ከስልጣን እወርዳለሁ ነው ያለው። አሁን ኢህአዴግ 100% በዲሞክራሲያዊ መንገድ መርጦኛል ብሎ ያውም ዓለምም እኛም ሁላችንም በምናውቀው መሰረት ትክክል ያልሆነ ቢሆንም አሁን ተመልሶ ያ 100% መረጠኝ ያለው ህዝብ አብዛኛው ከተቃወመው ይህ ህዝብ አልደገፈኝምና ፓርላማውን በትናለው ምርጫ ይደረግ ሁሉ እስከ ማለት መሄድ ነበረበት። የመጀመሪያው ይሄ ነበር መሆን ያለበት። ይሄን አንጠብቅም ከኢህአዴግ ከባህሪውም ከብዙ ምክንያቶች አንጻር ይሄን አንጠብቅም። ማድረግ ያለበት ግን ነገር አለ። አሁን ቢያንስ በዚህ ወቅት ላይ ኦፖዚሽኖችን አሳትፎ ሰበብ ማድረግ ትቶ ማለት ነው የውጭ ሰዎች እጅ አለበት ኪራይ ሰብሳቢዎች ናቸው በታች ሌቭል ያሉ ከሚለው እነኚህን ሌሎች ቦታ ላይ ከማድረግ ራሱ ኃላፊነቱን ወስዶ ብቻዬን ማስተዳደር አልችልም ብሎ ህዝቡን እፈልጋለሁ፣ ተቃዋሚዎችን እፈልጋለሁ፣ ሲቪክ ኦርጋናይዜሽኖችን እፈልጋለሁ ብሎ መድረክ ፈጥሮ በኮአሊዥን እቺን ሀገር ወደሚቀጥለው ሌቭል ትራንዚት መደረግ አለበት።
ጣልቃ ልገባ ነው፣ ይቅርታ ዶክተር አሰግድ። የጥምረት ኃይሎች ወይም የተለያዩ ወገኖች የተሰባሰቡበት የሽግግር መንግስት መቋቋም አለበት ነው የሚሉት?
አዎ፣ በጣም ይቅርታ እንግዲህ እኔ እንቀላቀልኩ ነው የሚችለውን እየሞከርኩ ነው፣ ግን ይቅርታ ጠይቃለሁ። ያ እንደዛ ነው የምለው። እርግጥ ምንድን ነው ይሄንን ተቃዋሚዎችም ላይቀበሉት ይችላሉ። በተለይ ኢህአዴግ ከነበረው ታሪክ አንጻር እምነት አጥቷል በኢትዮጵያ ህዝብም በኦፖዚሽኑ። ኦፖዚሽኑን ላለፈው 24 ዓመት ሲያዳክመው ጉልበት እንዳይኖረው ሲያደርግ የብዙ ፓርቲዎች ሲስተም እንዳይኖር አድርገዋል። አሁን ኦፖዚሽኑ ክራምፕ አቅሙ ስትራክቸሩ ምኑም እንዳይኖረው ጠፍቷል። ስለዚህ ጋፕ ቢፈጠር ቶሎ መጥቶ እንደተባለው ቅድም የአመራሩን ቦታ ተክቶ አገሪቷን በሰላም የሚያስተዳድር አማራጭ ኃይል እንዳይኖር ተደርጓል። ስለዚህ ይሄንን አካል አሁን ከእንደገና በጋራ ማስተዳደር ስላለበት ኢህአዴግ እርቶ የጥምረት ኃይል መመስረት ከቻለና አሳማኝ የሆኑ ነገሮች ደግሞ አላለም። ይሄ rules of engagement የሚባላል ይሄንን የሚያስተማምን እነሱ እንዲያምኑት የሚያደርግ ካደረገ የተሻለ አማራጭ ነው። ይሄንን በአግባቡ ካላደረገ ወይም እነሱን ካላሳመነ ኦፖዚሽኑ ላይነሳ የሚችለው ጥያቄ የሚመስለኝ እኔ የኬርቴከር ገቨርንመንት ይቋቋም ኢህአዴግን አናምነውም። ኬርቴከር ማለት በአደራ ይሄንን የማስተዳደሩን ነገር ተተረክቦ ኢህአዴግም ኦፖዚሽኑ በነጻ ምርጫ ተንደገና ተወዳድረው ህዝብ የሚፈልገውን አካል መርጦ ይካሄድ ወደሚለውም ጫፍ ኦፖዚሽኑ ሊገፋው ይችላል። ይሄን ኢህአዴግ ይቀበላል አይቀበልም ወሰን አንችልም። ግን አንዱ ኦፖዚሽኑ ይገፋል ብዬ ማስበው ሐሳብ ኬርቴከር የሚባል ለጊዜው ባላደራ መንግስት ተመስርቶ አደጋ በሌለበት ሁኔታ ሀገራችን ወደሚቀጥለው ይሄድ የሚል ነው። ይሄም ጥሩ አማራጭ ነው። ምክንያቱም ያ በባህላችን ኔጎሺዬሽን ብዙ አናቀም። ድርድር በቃ ዜሮ ሰም ነው ሁሌ። እኔ ካቸነፍ እኔ ከሞት ሰርዶ አይቀል ነገር በቃ እኔ ያልኩት ካልሆነ እጠፋታለሁ እንጂ የኔም ደጋፊዎች ሁላችንም ተያይዘን አይነት ነው እንጂ እንደው ድርድር ውስጥ ተገብቶ ኢህአዴግም እውነተኛ የሆነ ኦፖዚሽኑን የኢትዮጵያን ህዝብ ሊያሳምን የሚችል ድርድሮች አድርጎ የሆነ ነገር ሰጥቶ መቀበል አለበት። እዛ ደረጃ ላይ እስካልተደረሰ ድረስ አሁን ያለው የኢትዮጵያ ህዝብ ጥያቄ በቀላሉ ተድበስብሶ ከእንደገና ኢህአዴግ ተመልሶ በነበረበት ሁኔታዎች አለ አይደለም የአንድ ብሔርን የበላይነት አግኝኖ ከሌላው ህዝብ እያጣላ ያንን ህዝብ መጠቀም ያርጎ እንደፈለገው የኖረበት ስርዓት ከዚህ በኋላ አይከሰትም። አሁን ኢህአዴግ የቀረበለት ጥያቄ ምንድነው? ተደራድሮ ሼር የሆነ ሼር አግኝቶ እንደ አንድ ፓርቲ ከእንደገና በህዝብ አይሉንታ አግኝቶ መወዳደርና እሱንም የደጋፊዎቹንም ኢንትረስት አስጠብቆ በኔጎሺዬሽን ውስጥ እውነተኛ በሆነ ድርድር ውስጥ መግባት ነው ያለበት ወይስ በኃይል ተማምኖ መጨረሻ ላይ ራሱንም ኢትዮጵያኑንም ምዙ ህይወት አጥፍቶ ሁላችንንም ወደማይጠቅም ነገር ነው መግባት የሚፈልገው የሚል ጥያቄ በአስተዋይነት በአርቆ ሐሳቢነት ከንዴትም ተቆጥቦ በስልጣን ላይ ያሉ ሰዎች ለድርድር ይቀርቡ ለእውነተኛ ድርድር ማለት ነው።
መልካም ፕሮፌሰር ተሾመ ተጨማሪ ጥያቄ አላነሳም። ምን አይነት ቀጣይ እርምጃዎች መኖር አለባቸው? የተቃዋሚዎቹስ ሚና ምን ሊሆን ይገባዋል?
አዎ የተቃዋሚዎቹስ ሚና ምን መሆን አለበት? ተቃዋሚ ስንል አንደኛ ኢህአዴግ ደጋፊዎች እንዳሉት ምንም ጥርጣሬ የለውም። እንደ ፓርቲ የጠቀማቸው ሰዎች አሉ፣ የደገፋቸው ሰዎች አሉ፣ ያለማቸው ሰዎች አሉ፣ ያንከባከባቸው ሰዎች አሉ፣ እድል የሰጣቸው ሰዎች አሉ። እነኚህ ደጋፊዎች ናቸው። ይሄ የተሰወረ አይደለም፣ መሰወርም የለበትም። ሁለተኛ ገዢው ፓርቲ አንዱን አካል ከሌላው ጋር እሳትና ጭድ በማድረግ ለጊዜው ብዙ ጊዜ ገዝቷል። ያ እሳት የነበረው እኔ እሳት አይደለሁም ጭድም መስሎ የታየው እኔ ጭድ አይደለሁም ባይ ስለሆነ መሰረቱ መለወጥ አለበት ማለት ነው በኢህአዴግ በኩል። ሶስተኛ በተቃዋሚ ፓርቲዎች በኩል ቲፒኤልኤፍን የማስወገድ አላማ ብቻ መኖር የለበትም። ለኢትዮጵያ ለሁሉም ነች የኛ አላማ መሆን አለበት። እንደ ህዝብ ኢህአዴግም ሆነ ሌሎችም ፓርቲዎች በሙሉ አንዱ አንዱን አስወግዶ ለብቻው ኃይል ሊኖረው አይችልም። ሶስተኛ መደረግ ያለበት በተቃዋሚዎቹ በኩል ዴሞክራሲያዊ መንገድ መቀየስ አስፈላጊ ስለሆነ በዛ በኩል መደራደርና በሚስማሙበት በኩል መተባበር መጀመር አለባቸው። አራተኛ ይሄንንም ለማድረግ ኮአሊሽን ቢልዲንግ ልበለው በእንግሊዝኛ አስፈላጊ ስለሆነ ይሄ ሁሉ አሁን መጣመር አለበት። በአስቸኳይ ዩናይትድ ፍሮንት መኖር አለበት። የተሰባበረ ፓርቲ በየሰፈሩ አንድ ፓርቲ ቢደረግ ዋጋ የለውም እና ኮአሊሽን ቢልዲንግ አሁን መጀመር አለበት። ከዚያም መሸጋገር የማይቀር ስለሆነ ሽግግሩ እንዴት ይሁን? ህዝቡስ የራሱ ገር ባለቤት የሚሆንበት መንገድ እንዴት ነው የሚፈጠረው? ያንንስ ሽግግር እኛ እንዴት አድርገን ነው የምናለማው የሚባል ንግግር መጀመር አለበት። ያ ነው መደረግ ያለበት። አሁን ይሄ ሁሉ ነገር ሲነገር አስፈላጊ ሆኖ ደግሞ መታየት ያለበት በእኔ አስተሳሰብ ያለው ህገ መንግስት መሸጋገሪያ ሆኖ አዲስ ከመፍጠር ማለት ነው። ሽግግሩ እስኪቀና ድረስ ሁሉንም ነገር በደንብ አስተካክሎ እስኪሰራ ድረስ ባለው ህገ መንግስት መገልገል አስፈላጊ ይመስለኛል። እነኚህ ከተደረጉ የቀሩት ሁሉ የፖሊሲ ጉዳዮች ስለሆኑ የፖሊሲ ጉዳይ ደግሞ ከህዝብ ጋር ተወያይቶ የሚደረግ ነገር ስለሆነ እሱ ኋላ ሊቀጥል ስለሚችል እነኚህን አስቀድሞ መሰራት ያለባቸው ይመስለኛል።
መልካም። እንግዲህ መሰረታዊ ጉዳዮችን አስቀምጣችኋል። በአማራጭነት ይበልጡንም ደግሞ አፋጣኝ እርምጃ ሊወሰድባቸው የሚችሉትንና ዘለቄታ ባለውም ውጤት መሰረት ሊሆኑ የሚችሉ በመንግስት በኩል ይበልጡን ኃይል ያለው አካል ነውና ሊወሰዱ የሚገባው ያላችኋቸውን ጨምራችሁ ገልጣችኋል። ምናልባት የመጨረሻ ጥያቄ ብናደርገው ተጠያቂነትን በተመለከተስ ቀደም ብሎ እንደተዘረዘረው መንግስትም ጭምር ገዥውም ፓርቲ ጭምር እንዳመነው የሰው ህይወት ጠፍቷል፣ አሁንም እየጠፋ ነው። ቀጣይ አደጋ ቀጣይ ህልፈትም እንዳይፈጠር የቀደመው ተጠያቂነት እንደሚኖር ማወቅ አንዱ፣ ሁለተኛም የዜጎች ህይወት የአንድ ሰብአዊ ፍጡር ህይወት እንክብካቤ እንዲደረግለት ጥበቃ እንዲደረግለት አሁን በስራ ላይ ያለው ህገ መንግስትም ጭምር ያን ስልጣን ይሰጣልና፣ ይህን ተጠያቂነት በተመለከተስ ለሚመጡት ሁነኛ ለውጦች መሰረት በሚጥል መልኩ እንዴት መደረግ አለበት መወሰድ አለበት ትላላችሁ? ዶክተር አሰግድ፣
አንድ ነገር ቶሎ ብዬ መጥቀስ የምፈልገው አሁን ባለበት ሁኔታ እኛ ከኢትዮጵያ ህዝብ ርቀን ነው ያለ ነው። የኢትዮጵያ ህዝብ እንዴት ነው ወደፊት መሄድ ያለበት? እንደተባለው ሌላ የኮዋሊዥን ተፈጥሮ ኮንስቲቱሽን ተቀይሮ ነጻ ምርጫ ተደርጎ መከላከያውን፣ ፖሊሱን፣ እነኚህ የመሳሰሉት የህዝብ ሆነ ወይም ለሀገር የሚቆሙ ተደርገው እንደዛ አይነት ለውጦች ሊጠይቅ ይችላል። ወዴት ዳይሬክሽን ህዝቡ እንደሚወስደው አናይም። በተቃዋሚውም በኩል ደግሞ እንደተባለው ብዙ ሰብሯቸዋል ኢህአዴግ እና ብዙ ሮል ላይ ጨዋቱ ይችላሉ። ግን ወደፊት መጥተው በሶሉሽኑ ላይ ተሳትፎ ቢያደርጉና እንደተባለው ግንባራቸውን አሰባስበው ሀገሪቱ አደጋ ላይ ነች እና በአንድ አይነት አቋም መስመር ቢይዙ ነገሩን ትራንዚሽኑን በጣም ስሙዝ ያደርገዋል። ተጠያቂነት ላይ ግን እኔ ማለት የምፈልገው ምንድን ነው፣ በጣም በሚገርም ሁኔታ እኔ ያላየሁት ነገር ነው ያየሁት ኢህአዴግ አሁን የወሰደው በድብቅ በምናምን የሚያደርጉት ነገር እንዳለ ሆኖ ፌስቡክ ላይ በተለጠፈ ህዝብ በሰማው መንገድ ህዝቡን ለማፈን ወታደሩን አዘናል፣ ወታደሩ እንዲያስቆም የህዝቡን ተቃውሞ ሰላማዊውን ሰው ልከናል የሚለው መልእክት ለእኔ በአደባባይ የማጥፋት ዘመቻ መከላከያውን ተጠቅመን ልናደርግ ወስነናል ነው። ከአንድ ኃላፊነት ከሚጠበቅበት ህዝብ ከሚያስተዳድር መንግስት የማይጠበቅ ነው ለእኔ። በባህላችንም እንዲህ አይነት አይን ያወጣ መሳሪያ የያዘን በጫካ የገባን አንደርስታንደብል ነው። ግን ሰላማዊ ሰው ህጻናት ልጆችን ኢንዲስክሪሚኔት በሆነ መንገድ መግደል ዛሬ ሊያመልጡት ይችሉ ይሆናል። የሰው ልጅ ህይወት ነው። በተለይ አሁን በ21ኛው ክፍለ ዘመን እያንዳንዷ ነገር በፌስቡክ በሴልፎን እየተያዘች ነው። ይሄ መንግስት አናውቅም መቼ ይሁን፣ ግን ስልጣን ላይ የማይሆንበት ጊዜ ይመጣል። ነገ ተጠያቂ ይሆናል። የሚገሏት እያንዳንዷ ህይወት ነገ በወንጀል ታስጠይቃቸዋለች። ስለዚህ እኔ መልእክቴ እንዳውም ለኢህአዴግ ደጋፊዎች ነው መልእክቴ፣ ለቲፒኤልኤፍም በስልጣን ላይ ትልቁ ሮል ለሚጫወተውም ሆነ በሱ ስር ላሉ ሌሎቹ ፓርቲዎች እና የኢህአዴግ ቀንደኛ ደጋፊ የሚባሉት የተወሰኑ ሰዎች ዝም ብለው በጭፍን ለሚወስዱት እንደዚህ አይነት ህዝብ ላይ የተነሳሳ ነገ ለራሱ ለኢህአዴግ ደጋፊዎችም ወደማይመች መንገድ ሁላችንም ለማይጠቅም መንገድ ሊያስኬድ ስለሚችል ጥቂቶች የሚወስዱትን ይህን ህዝብ ላይ የተነሳ ኃላፊነት የጎደለውን ነገር በቃ ማለት ያለባቸው አቁም ብለው ከውስጥ መቃወም ያለባቸው ሰላማዊ ሰልፍም ወጥተውም ይሁን በግልጽ በሚዲያም ይሁን በሚችሉት ባላቸው ኢንፍሉዌንስ የሆነ ነገር ማድረግ አለባቸው። አሁን ኦፖዚሽኑ ተነስቶ ህዝቡን ሊከላከል አይችልም። ህዝቡም መሳሪያ የለውም። ይሄንን መጀመሪያ ሊያደርግ የሚገባው የኢህአዴግ ደጋፊ ነው። ነገ ከሚጠጠቱ ነገ ሁሉም በዚህ ጉዳይ ላይ ኃላፊነት ከሚሆኑ ሀገራችን ህዝቡ ወደማይሆን ነገር ወደማንመልሰው ወደማንቀለብሰው ነገር ውስጥ ከመግባታችን በፊት ህሊና ካላቸው ሀገር የሚወዱ ከሆነ ህዝብ የሚወዱ ከሆነ የኢትዮጵያን ባህልና እግዚአብሔርን መፍራት የህዝብን አንድነት መተባበር መደጋገፍ ይቅር መባባልን የሚቀበሉ ትንሽም ቢሆኑ ሀገር የሚወዱ ይኖራሉ ብዬ አምናለሁ። ትንሽ ሊሆኑ ይችላሉ። መስመር ሳይስት ይህን ህዝብ መጨፍጨፍ መከላከላዊ ሰራዊትን መላክ ቢያስቆሙ ነገም ተጠያቂ ይሆናሉ። መስመርም ከሳተ በኋላ እነሱንም መልሶ ወዳጆቻቸውንም ስለሚነካ ከአሁኑ ቢያስቆሙ የሚለው ነው እኔ መልእክት ለእነሱ በትህትና የማቀርበው።
መልካም። ፕሮፌሰር ተሾመ
በዚህ በኩል እኔ የምለው ኢህአዴግ አሁን ችግር ላይ ቢወድቅም አንዳንድ የተሰራ ነገር አለና ይሄንን የጀመሩትን ነገር የተሰራውን ነገር ለሀገሪቷ ከተባለ ለኢትዮጵያ ነው ከተባለ እነኛ የልማት ጉዳዮች እንዲቀጥሉ ዋና ኃላፊነቱ የኢህአዴግ ነው እንዳይቋረጡ እውነት ልማት ከሆነ አሳባቸው። በዚህ የተነሳ ማንኛውንም የፍትህ ጉዳይ የሚመለከት ነገር ከአንድ ጄኔሬሽን አንዱ ዝም ብሎ ያልፈዋል የሚጠይቀው የለም የሚባል ነገር የለም። አሁን የተሰራ ግፍ ካለ ኢንጀስቲስ ካለ ተጠያቂነቱ የማይቀር ነው። ወንድሜ ዶክተር አሰገድ እንዳለው እኔም በዛ አስማማለሁኝ። ተጠያቂነቱ ለምን ጊዜው የማይቀር ስለሆነ ወንድማማች እና እህትማማች አባትና እናትን በሰላም በንግግር በውይይት ነው እንጂ በጠመንጃ የሚሆን ነገር ዘለቄታ የለውም። ዘለቄታ የለውም፣ ለሁሉም ዘለቄታ የለውም። እና በሽግግርም ጊዜ ቢኖር ይሄ የፍትህ ጉዳይ ሊጀመር ይቻላል፣ ጥያቄነትም ሊመሰረት ይቻላል። ሊጨምር የምፈልገው ወንድሜ ያሰግድ እንዳለው ናሽናል ሪኮንሲሊየሽን ወይንም የእርቅ ጉዳይ መጀመር አለበት። እኛ ኢትዮጵያውያኖች በዚህ በጣም የታወቅን ነን። ለምንድን ነው የእርቅን ጉዳይ ማንመለከትበት ምክንያት? ማንኛውም መንግስት ስህተት ሊሰራ ይችላል፣ እያንዳንዳችንም እንደ ግል ስህተት እናደርጋለን። ታዲያ ያንን እኮ የምናስቀረው ተሳስቻለሁና በዚህ መንገድ ልስራ ወይ? አይ አይደለም፣ በዚህ መንገድ አንተ አትሰራ፣ ሁለተኛ እናምንህም ከተባለ ተነስቶ መውጣት የግድ ነው፣ የማይቀር ነው፣ ጊዜ ይፍጅ እንጂ። ስለዚህ ናሽናል ሪኮንሲሊየሽን ደግሞ ቢጀመር በጣም ይጠቅማታል ኢትዮጵያ ባይ ነኝ።
ሉላ ላይ ልጨምር ትንሽ?
እሺ ዶክተር አሰግድ።
በጣም ወሳኝ ነገር ነው ፕሮፌሰር ያሉት። ጥቂት አመራሩን ፓወሩ ያላቸው ሰዎች ፍሬም ኦፍ ሪፈረንሳቸው የተለየ ነው። በእርቅ ማመን እንደ ሽንፈት፣ እንደ ውድቀት ወይም እንደ መሸነፍ አድርገው ነው የሚያዩት። ያንን እንዴት ተደርጎ በዚህ በአጭር ጊዜ ውስጥ አቋማቸውን ይቀይራሉ? ብዙ ግፊት ይጠይቃል። ምክንያቱም እንደምናውቀው በይቅርታ ማለት፣ ሌሎችን ይቅር ማለት፣ ለድርድር መቅረብ የጠንካራነት ምልክት ነው እንጂ የመሸነፍ ምልክት አይደለም። ይሄን ግን በልምድ እንዳየነው የኢህአዴግ አመራሮች አላሳዩንም። ለምን? ከድሮ ጀምሮ በአልባኒያን ሶሻሊዝም፣ ሃይማኖት፣ ካልቸር እነኝን የሚንቅ ነው፣ አንታይ ሶሻል ነው። ስለዚህ ይሄ የኢትዮጵያ ካልቸር ይቅርታ መደራረግ፣ መታረቅ የሚሉትን ነገሮች በአይዲዮሎጂ ደረጃ ነው ኢምብሬስ ያደረጉ። ሌላው የሚያነቧቸው መጽሐፍቶች፣ የተከተሏቸው ሲስተሞች እንደ ማካቬሌ የመሳሰለ በባህላችን የሌለ በመንግስት ሌብል እዚህና እዛ ጋር ማጋነኖች አሉ፣ ግን መስመር የለቀቀ ማደናገሩ እነኝን የሚከተሏቸው አይዲዮሎጂዎችና ታክቲኮች ከኛ ባህል የተጻረረ ነው። ስለዚህ እርቅ ሲባሉ ለምስማማ ሲባሉ እንደ መሸነፍ፣ እንደ በታችነት፣ እንደ ሞኝነት ነው እያዩት የመጡት። ጠንካራ ከሆኑ በራሳቸው መተማመን ካላቸው እውነተኛው መንገድ እርቅ ነው። እርቅ ለሁሉም ዊን ዊን የሚባሉ አንዱ የሚያሸንፍበት ሌላው የሚሸነፍበት ሳይሆን እርቅ እኮ ኔጎሽየት አድርጎ ትሰጣለህ፣ ትቀበላለህ፣ ለሁለቱም ወገን የሚያስማማ ነገር ነው እና እኔ ኢህአዴግ መገፋት አለበት ይሄን አይዲዮሎጂ አመለካከቱን እርቅን ሰላምን መቻቻልን የሚለውን ነገር የሚቃወም አስተሳሰባቸው ኮንፍሮንት መደረግ አለበት በውስጥም በራሱ ፓርቲውም ውስጥ።
መልካም። የኢትዮጵያ ወቅታዊም ሆኑ ዘላቂ ሁኔታን የሚመለከቱ ጉዳዮች ገና ብዙ ያነጋግሩናል። የመፍትሄ አማራጮቹም ሰነዘሯቸው ፍንጮች፣ ሌሎችም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንም እርስ በርስ በየቤቱ የሚወያዩበት እንደሚሆኑ፣ የተሻለ አዝማሚያዎች እንደሚፈጠሩ ተስፋ አደርጋለሁ። ውይይቱ ይቀጥላል። ለዛሬው ግን እንግዶቼ ፕሮፌሰር ተሾመ አበበ በዚህ በዩናይትድ ስቴትስ ምስራቃዊ ኢሊኖይ ክፍለ ግዛት ዩኒቨርሲቲ ቻርልስተን የምጣኔ ሀብት ጥናት መምህር፣ ዶክተር አሰግድ ሀብተወልድ የስራ አመራር ጥናት ባለሙያና የልዩ ልዩ ክህሎቶች ማበልጸጊያ ዘዴዎች አሰልጣኝ፣ ለጊዜያችሁ ከልብ አመሰግናለሁ። መልሼ እንደማገኛችሁ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። ታንክ ዩ።
አመሰግናለን አሉላ።